Yeah, very dark.
Yeah, man. እግዚአብሔርን እጅግ አድርገን እናመሰግናለን። የዛሬ ሰንበት ትምህርት አስረኛው ነው። የሰንበት ትምህርቱ አክሰስ እንዳላችሁ አላቅሙላችሁም። ሌላ አራታችሁ የምታገኙበት መንገድ ኦልሬዲ ያዘጋጃችሁበት መንገድ ከሌለ ግን ለማስታወስ አይል ነው እዚህ በዚህ በቸርቹ ዌብሳይት ውስጥ መኖሩን እንዳትረሱ። አማርኛውም አለ እንግሊዝኛውም አለ። ሊንኩ ካለ የዚሁ ቤተክርስቲያን ሊንኩ ካለ አገልግሎቶች በሚል ስር አማርኛ ሰንበት ትምህርት፣ እንግሊዝኛ ሰንበት ትምህርት የሚል ታያላችሁ። እሱን ስትከፍቱ ሰንበት ትምህርቱ ይታያል። በቀላሉ ማግኘት ይቻላል። ምናልባት ያንን አጋጣሚ ረሳችሁ ወይም ካላወቃችሁ ብዬ ነው እና ዛሬ አስረኛው ሰንበት ትምህርት ነው። መጽሐፍ ቅዱስ እንደ ታሪክ የሚለው ነው የምናጠናው። መጽሐፍ ቅዱስ እንደ ታሪክ ቋቋ የሚለው ድምፅ ከየት ነው አላወቅኩም። መጽሐፍ ቅዱስ በተለያየ መንገድ ነው የተለያየ ገጽታ ነው ያለው። ታሪክ የታሪክ ይዘት አለው፣ የትንቢት ይዘት አለው። ትንቢት አለበት፣ ታሪክ አለበት፣ ምስጢር አለበት እና ማብራሪያዎች አሉበት እና ዛሬ ታሪካዊ ገጽታውን ነው የምናየው ማለት ነው። መግቢያ ጥቅሱን ላንብብ። ከማንበብ በፊት ትንሽ እንጸልይ። በዙፋን ያለ አባት ሆይ እንደገና ደግሞ በፊት እንቀርባለን። አንተ ይህንን ሰንበት ትምህርት ስናጠና የሚያስፈልገንን ማግኘት የሚገባንን ማወቅ የሚገባንን አምላክ ሆይ እንድናገኝ ከኛ ጋር ሆነ እንድትመራ እንለምናለን በጌታችን በኢየሱስ ስም
አሜን።
ያ እና ከግብጽ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ ይላል ዘጸአት ላይ። እንደ መዘዳግም ላይ ያንኑ ይደግማል። ከግብጽ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ። መጽሐፍ ቅዱስ የተቋቋመው በታሪክ ውስጥ ነው እንዳለ ታሪክ ውስጥ ነው ያለው። ከዘፍጥረት ጀምሮ እንዳለ ላንብቦ፣ ራሱ ግልጽ ስለሆነ ላንብቦ። መጽሐፍ ቅዱሳዊ ታሪክ ቀጥ ባለ አቅጣጫ ፍጹም ከሆነው ጅማሮ ማለት ፍጹም ከሆነው ጅማሮ ማለት ከጅምሩ ከፍጥረት ጀምሮ ማለት ነው። እግዚአብሔር ሁሉን ከፈጠረበት ወደ መጨረሻ ግቡ ደግሞ የመጨረሻ ግቡ ደግሞ በዳግም ምጽአቱ እንደገና ምድርን ወደሚያድስበት የሚሄድ ማለት ነው። ከመጀመሪያው እስከ ፍጻሜው ያለውን ነገር ይዞ ነው ያለው ማለት ነው። ራእይን ስናይ አዲሱን ሰማይና አዲሱን ምድር እስከምናይ ይሄ አልፎ የሚመጣውን እስከምናይ ድረስ ያለውን ነገር ያሳያል ማለት ነው። የመጽሐፍ ቅዱስ ታሪካዊ ተፈጥሮ ከሌሎች ሃይማኖታዊ መጽሐፎች የሚለየው በዚሁ ነው ይላል። በዚህ ባህሪው ነው መጽሐፍ ቅዱስ በታሪክ ውስጥ በአካል ስራውን የሚሰራውን አምላክ እግዚአብሔርን አለ ከማለት ነው የሚጀምረው። እንዴት ነው? መጽሐፍ ቅዱስ የእግዚአብሔርን መኖር ሳይሆን ሊያረጋግጥ ያለው ያን ዳግም ለማረጋገጥ አይሞክርም። ማለት የእግዚአብሔርን መኖር ለማረጋገጥ ሳይሆን የሚሞክረው ፕሩፍ ለማድረግ ሳይሆን እግዚአብሔር አለ የሚለውን መሰረት በማድረግ ነው መጽሐፉ የተጻፈው ማለት ነው። እሱን የምናየው በአጻጻፉ ላይ ነው። ያንን የምንረዳው ምን እያለ ነው የምናገረው? በመጀመሪያ እግዚአብሔር ይናገራል፣ በምድር ላይ ሕይወት ተፈጠረ። እንግዲህ እግዚአብሔር ስለተናገረ በምድር ላይ ሕይወት ተፈጠረ። ስለዚህ እግዚአብሔር እየሰራ ያለውንና የሰራውን ነው እንጂ እየተናገረ ያለው ገና ይሄ ሰሪው እግዚአብሔር መኖሩን ፕሩፍ እያደረገ አይደለም ማለት ነው። መጽሐፍ ቅዱስ የእግዚአብሔርን መኖር ስራ ላይ መኖሩን ከማራገጥ ጀምሮ ነው የሚናገረው የሚል ሀሳብ ነው ያለበት። አብርሃምን ከካላዳውያን ምድር ጠራው። የሰራውን ስራ እግዚአብሔር ኖሮ እያደረገ ያለውን ነው እያስረዳ ያለው። ህዝብን ከግብፃውያን ባርነት ቀንበር አላቀቀ። በራሱም ጣቶች በጽላት ላይ አስርቱን ትእዛዛት ጻፈ እና እግዚአብሔር እያደረገ ያለውን ነው የሚናገረው ነው የሚለው ያንን ነው መጽሐፍ ቅዱስ በታሪክ ውስጥ በአካል ስራውን የሚሰራውን አምላክ እግዚአብሔርን አለ በማለት አይጀምርም ከማለት እንትን አለ ከማለት ይጀምራል እንጂ ታይጀምራል እንጂ መኖሩን በማራገጥ አይደለም በያ በዛ ላይ አይደለም ያለው ማለት ነው። የርሱ መለኮታዊ ህግና የድነት እቅድ ለሌሎች ህዝቦች እንዲያጋራ ሰዎችን ጠራ። እንግዲህ የእስራኤልን ታሪክ ስናይ በዛ መንገድ ነው ያለው። በመጨረሻ ልጁ የሆነን ኢየሱስ ክርስቶስን ወደ ዓለም ላከ። ይሄ ለዘላለም ታሪክን ከፈለ። የኢየሱስ መምጣት ታሪክን እንደማክፈሉ እናቃለን። የደህንነት ስራው ራሱ በጥላነት ሲያገለግል የነበረው ስራ በአካል በክርስቶስ አካል ሲቀየር ብዙ የታሪክ ለውጥ በአመተ ዓለም አመተ ምህረት ሁሉ ሰመሆን ድረስና በሱ ታሪክ ተከፍሏል በኢየሱስ ያን ሁሉ እናያለን። በዚህ ሳምንት በመጽሐፍ ቅዱስ ታሪክ ውስጥ የቀረቡ በመጽሐፍ ቅዱስ የተገለጸውን ታሪክ በማስረጃ ለማረጋገጥ የሚረዱንን የተወሰኑ ቁልፍ ጉዳዮችን እና የከርሰ ምድር የታሪክ ቅርስ ጥናት ማስረጃዎችን እንመለከታለን ይላል። እንግዲህ እዚህ ላይ እየጨመረ ያለው እንግዲህ ወደ የክፍሉ ሲገባ ይሁደም ሰኞም ማክሰኞም ለሲታዩ የአርኪኦሎጂ ግኝቶች ናቸው እዛ ላይ ያሉት። እንግዲህ መጽሐፍ ቅዱስን ሰዎች የማያምኑ ሰዎች ከሚናገሩት ነገር አንዱ መጽሐፍ ቅዱስ የእግዚአብሔር ቃል ሳይሆን አፈታሪክ ነው ልንታመንበት አንችልም ከሚል ጋራ አብሮ ያለ ነገር ነው የማያምኑ ሰዎች ያን የሚናገሩት። መጽሐፍ ቅዱስን እንደ እግዚአብሔር ቃል አይደለም ሁለት የተወሰኑ ሰዎች ናቸው አሉ። አሁን እኔ አገር ቤት ምንም ሰምቻለሁ። ይህ ምድር ያለ ፈጣሪ ሊኖር ስለማይችል፣ ይህ ዓለም ያለ ፈጣሪ ሊኖር ስለማይችል ፈጣሪ መኖሩን እናምናለን ግን መጽሐፍ ቅዱስ ግን አናምንም የሚሉ ሰዎች ሰምታችሁ ከሆነ አላቅም እኔ ሰምቻለሁ። መጽሐፍ ቅዱስን እናምንም እግዚአብሔርን እንኳን ብናምን ምክንያቱም ይህ የምናየው ነገር ሁሉ እንዲሁ በራሱ እንዳልመጣ ለመገመት ይመች እንዲሁ ይመጣ ለማለት ስለማይቻል ፈጣሪ መኖሩን እናቃለን። መጽሐፍ ቅዱስን ያናምን የሚያሉ ሰዎች አጋጥማቸው ሊሆን ይችላል። እና መጽሐፍ ቅዱስ እውነተኛ ነው ወይ ለሚሉ ሰዎች ደከምም ላሉ ሰዎች የአርኪኦሎጂ ጥናትም አለ። የአድቬንቲስት አርኪኦሎጂስቶች አሉ በየእንትን አሁን እስራኤል ሀገር ሄደው በቆፈሩ የተገኙትን ያን አብረው የሚያጠኑ ሰዎች አሉ። የክርስቲያን አርኪኦሎጂስቶች አሉ። ሌሎች በጂኦሎጂ ገብተው በዚህ በዓለማዊ ስራ ላይ ይህ ምድር ቢሊየን ዓመት እድሜ ያላት ከሚለው ውጪ አሁን በነ ዳዊት ጊዜ በነ አብድናጎ ጊዜ በነ ናቡከደነጾር ጊዜ የተደረጉ ያን የነበሩትን ነገሮች ክርስቶስ በዚህ ምድር በነበረ ጊዜ የነበሩትን ነገሮች የሚያሳዩ ከምድር ተቆፍሮ የተገኙ ማስረጃዎች እንዳሉ ይናገራል። እሱ ላይ ክርስቲያኖችም የእግዚአብሔርን ፈጣሪነት የሚያምኑ ሰዎችም የተሳተፉበት ነው ማለት ነው። እና ይሄም አንድ እገዛ ይሆናል ማለት ነው። በአርኪኦሎጂስቶች ጥናት መደገፍ እንኳን ባይኖርብንም ግን ያ ራሱ አንድ ተጨማሪ ማስረጃ ነው የሚለው። አሁን ይሁድ ላይም ያ ሀሳብ ነው ያለበት። ዳዊት ሰለሞንና ንጉሳዊ አገዛዙ አሁን በእስራኤል ታሪክ የዳዊት የሰለሞን ታሪክ በመጽሐፍ ቅዱስም ጎልቶ የሚታይ በታሪካቸውም ጎልቶ የሚታይ ታሪክ ነው። የነ ዳዊት ታሪክ የነ ሰለሞን ታሪክ እና በእስራኤል ታሪክ የዳዊትና የሰለሞን የግዛት ዘመን እንደ ወርቃማ ጊዜ ይወሰዳል። በእስራኤል ታሪክ እንደ በእስራኤል ታሪክ በጣም ትልቅ ቦታ ይዞ ያለ ማለት ነው። ነገር ግን አንዳንዶች እንደሚሉት ዳዊትና ሰለሞን ባይኖሩ ኖሮስ አንዳንዶች እንደሚሉት ማለት እንዴት ነው? መጽሐፍ ቅዱስን የማያምኑ እምነትም የሌላቸው ሰዎች ዳዊት የሚባለውም ሰለሞን የሚባለውም ነገር አፈታሪክ ሊሆን ይችላል የሚሉ አሉ ማለት ነው። እንደዛ ቢሆን ኖሮ መጽሐፍ ቅዱስ እንደሚለው ግዛታቸው ምናልባት ሰፊና ረጅም ባይሆን ኖሮስ መጽሐፍ ቅዱስ እንደተጠቀሰውም ግዛታቸውም ያን ያህል ሰፊ ባይኖር ኖሮ አንዳንዶች እንደሚሉት ያለ ዳዊትና ከተማቸው ኢየሩሳሌምም አትኖርም ነበር። ያ ከሆነ ማለት ነው ያም ሆነ ታሪክም አይኖርም ነበር ማለት ነው። ያለ ዳዊት በልጁ በሰለሞን የሚገነባ ቤተ መቅደስም አይኖርም ነበር ማለት ነው። ያ ሁሉ ውሸት ከሆነ ማለት ነው። በመጨረሻ በዳዊት የዘር መስመር ነበር መሲህ እንደሚመጣ ቃል የተገባው። ስለዚህ ያም አይኖርም ነበር ማለት ነው የኢየሱስም ታሪክ ጭምር። ለዚህ የእስራኤልን ታሪክ እንደገና ሙሉ ሙሉ በአዲስ መልኩ እንግዲህ መጻፍ ማለት ያ ሁሉ አንዳንድ ሰዎች እንደመሉት ያ ያልነበረ ነው ተብሎ ቢባል ይሄ ሁሉ ታሪክ ሌላ ገጽታ ይዛል ማለት ነው። ያ እንዳይሆን ግን መጽሐፍ ቅዱስ በግልጽ እናገራል። በአንደኛ ሳሙኤል 17:3 ላይ እግዚአብሔር እንዳሰበው ሲረዳቸው እንደነበረ ሁሉ ይናገራል። ከዛ ተነስቶ ነው የአንዳንድ አርኪኦሎጂ ጥናትም መኖሩን የተናገረው። የመጨረሻውን ፓራግራፍ ላንብበው። ሁለተኛ የተቀረጸ ጽሑፍ ከእስባኤል የሚለውን ስም ጠቅሷል። የሆነ ጽሑፎች ልክ ከላይ በ2008 እና በ2013 እስካሁን የተገኙ ሁሉ በጥንታዊ የዕብራይስጥ ጽሑፍ የሚወክሉ እንደሆኑ ብዙዎች ያመኑበት የተቀረጹ ጽሑፎች ተገኝተዋል። አሁን የአርኪኦሎጂ የከርሰ ምድር ጥናት የሚያጠኑ ሰዎች ያገኙት ነው እዚህ ላይ እየተናገረ ያለው። የዳዊትን መኖር የሰለሞንን መኖር የመንግስታቸውን መኖር የከተማቸውን መኖር የሚገልጹ በቁፋሮ የተገኙ ነገሮች እንዳሉ ነው የሚናገረው። እና በሁለተኛ የተቀረጸው ጽሑፍ እስራኤል የሚባለው ስም ተጠቅሷል። ከሳኦል ልጆች ከአንዱ ስም ጋራ በትክክል ተመሳሳይነት አለው። ይሄ ሲክስ ቆፍሮ በሆነ በተቀረጸ ነገር ላይ የተጻፈ ስም ነው። እስማኤልም ምንድነው እስባአል የሚለው ያ ማን ነው የሚለው ከሳኦል ልጆች የአንዱ ስም ነበር ነው የሚለው። እና ይሄ ሁሉ እነዚህ እነ ሳኦል እነ ዳዊት በወቅቱ የነበሩ መሆናቸውን የሚያሳዩ ከከርሰ ምድር ከአፈር ውስጥ የተገኙ ታሪካዊ መረጃዎች እንዳሉ ለመናገር ነው። በ1993 በሰሜናዊው ከተማ በቤቴል ዳን በተደረገ ቁፋሮ በደማስቆ ንጉስ አዛኤል በሐውልት ላይ የተቀረጸው ጽሑፍ ተገኝቷል። በእስራኤሉ ንጉስ እና በዳዊት ቤት ላይ ስለተገኘው ድል ስለተዘገበዋል። ይህ ደግሞ በመጽሐፍ ቅዱስ ላይ እንደተጠቀሰው ያለ ተመሳሳይ የዳዊት ስሮ መንግስት ነበር ይላልና ልክ መጽሐፍ ቅዱስ ላይ እንደምናገረው ተመሳሳይ ነገሩን የነሱን አገዛዝ የነሱን ስልጣን የሚያሳዩ ነገሮች ተጠቅሰዋል ነው። እና ያ መጽሐፍ ቅዱስ የሚለውን ከአርኪኦሎጂስቶች ጥናት ጋራ በማመሳሰል ተጨማሪ ማስረጃ ሊሆነን የእምነት ማጠናከሪያም እንዲሆን ነው ማለት ነው። ሌሎች እንደሚሉ አፈ ታሪክ ነው ተብሎ በሚቀር ጊዜ እንዴት ነው ብለን እኛም እንደነደናገር ከዚህም የተነሳ ነው ክርስቲያኖችም አርኪኦሎጂስት ክርስቲያኖች በጣም አሉ እያጠኑ የክርስቶስን ዘመን ጊዜ የመጽሐፍ ቅዱስ ዘመን ጊዜ እያጠኑ ማስረጃዎችን የኖህ ጊዜ ሳይቀር የሚያጠኑ ሰዎች አሉ፣ ሊያገኙ የሚፈልጉ ሰዎች አሉ። እና ያገኙትን ነው እየተናገሩ ያለው። አንዳንዶች እንዳሉት ንጉስ ዳዊት በእውነት ካልነበረ እንግዲህ ይህን ልብ ይበሉ። አንዳንዶች እንደሚሉት ማለት ንጉስ ዳዊትም የሚባል የለም የሚሉ ስላሉ ማለት ነው። ካልነበረ ለእኛ እምነት ስለሚኖረው እንደምታ አስቡ። ምን ማለት ነው ይሄ ማለት ያና ይላል። ዋናው መታመኛችን መጽሐፍ ቅዱስ ነው። ከዛ ግን ለማያምኑ ሰዎች በዓለማዊም ከመጽሐፍ ቅዱስ ውጪ በሆነውም ጥናት የተገኙ ማስረጃዎች እንዳሉ ለማለት ነው። ሰኞ ላይ ደግሞ እንደዚሁ ተመሳሳይ በሌሎች ሰዎች ስም የተጠቀሰ ነው። እስያስ፣ ሕዝቅኤልና ሰናክሬም ይላል። እስያስ፣ ሕዝቅኤልና ሰናክሬም። ይህም ሰናክሬም እንግዲህ አንዱ ንጉስ ሌሎችን ሲወጋ የነበረ ነው። በዘመኑ በእነ እስያስ ትንቢት ዘመን እስያስ ሲናገር በነበረ ጊዜ በእስያስ መጽሐፍ እግዚአብሔር እንዴት አድርጎ ኢየሩሳሌምን እንደሚጠብቅ እስራኤሎችን እንዴት አድርጎ እንደሚጠብቅ ይናገራል። እንደገና ደግሞ ሰናክሬም ብዙዎችን ሲያሸንፍ ሲያጠቃ፣ ሕዝቅኤል ደግሞ በዛን ጊዜ የነበረው ንጉስ ወደ እግዚአብሔር ሲጸልይ እግዚአብሔር እስራኤልን ኢየሩሳሌም እንዴት አድርጎ እንዳዳናት ይናገራል መጽሐፍ ቅዱስ ላይ። ያንን ደግሞ የሚደግፍ ጥናት ተገኝቷል ነው በአርኪኦሎጂ። ያ ተቆፍሮ በተገኘው ላይ ይህ ሀያሉ ሰውዬ ሲያሸንፍ ባሸነፋቸው ሰዎች ውስጥ ኢየሩሳሌም አልነበረችም። ኢየሩሳሌም ተከበበች ግን አልተሸነፈችም። እና በዛ ተገኝቶ በተገኘ ጽሑፍ ውስጥ ድል ባደረጋቸው ከተሞች አገሮች ውስጥ ኢየሩሳሌም አልነበረችም። እንግዲህ ጽሑፉ ተገኝቶ ተነቦ ማለት ነው። ይህ ማለት እግዚአብሔር እንዴት አድርጎ ሰዎችን የእሱን ሕዝብ እንደጠበቀ ኢየሩሳሌም እንዴት አድርጎ እንዳዳናት የሚጠቁም ሲሆን እንደገና ደግሞ ይሄ ታሪክ በመጽሐፍ ቅዱስ ላይ የተጻፈው ታሪክ ከዚህ ከቁፋሮ በተገኘው ላይም አብሮ እንደተመሳሰለ የሚናገር ነው። ስለዚህ በታሪካዊነቱ ሲታይ የመጽሐፍ ቅዱስ ታሪክ ሰዎች ሁሉን አይቶ እንኳን ባይጨርሱም ባገኙት ደረጃ የሚመሳሰል ያንን የሚደግፍ ነገር እንደተገኘ ነው የሚናገረው። ይሄ በ701 ዓመተ ዓለም ላይ ያለው ታሪክ ነው። የነ ሕዝቅያስ ታሪክ ማለት ነው። እንግዲህ የሰዎችን በየዘመኑ የነበሩትን ሰዎች በመጥቀስ ነው። የነ ዳዊትን አየን፣ የነ ሕዝቅኤልን፣ የነ ሰናክሬ፣ የነ እሳያስን ታሪክ አየን። ያ ነቢዩ እሳያስ ማለት ነው። እሱ እግዚአብሔር እንዴት አድርጎ ኢየሩሳሌም እንደሚጠብቅ የተናገረው ነው። ያ ሕዝቅያስም የጸለውን ጸሎት እግዚአብሔር እንዴት አድርጎ እንደሰማውና ከተማው እንዴት አድርጎ እንዳዳናት የሚናገር ነው። እና እሱ ደግሞ በአርኪኦሎጂስቶ ጥናት በተገኘው ነገር ላይ ዋናው ኢየሩሳሌም ከተሸነፈች ከተማ ውስጥ እንዳልገባች በዛ በተጻፉ ጽሁፎች ውስጥ ኢየሩሳሌም ከወደቀች ወይም በሰውየው ከተጣለች ከተማ ልስት ውስጥ እንዳልገባች ይህም ከመጽሐፍ ቅዱስ ጋር እንደሚመሳሰል ነው የሚናገረው። አሁን ደግሞ ዳንኤል ነቡከደነጾር እና ባቢሎን በእነሱ ዘመን የነበረውን እንግዲህ ዳንኤል የሚባለው አፈ ታሪክ ነው። ነቡከደነጾር የሚባለው አፈ ታሪክ ነው። ባቢሎን የሚባለው አፈ ታሪክ ነው። የሌላ ነገር ተጽፎ ነው የሚባል ነገር ቢኖር በእነሱም ጊዜ የነበረውን የሚያሳይ መጽሐፍ ቅዱስ እንደተናገረው ያንን የሚደግፍ የተጠኑ ነገሮች አሉ፣ ከጥናት ላይ የተገኙ የሚል ነው። በሐምሌ 2007 አንድ ተመራማሪ ከቬን ዩኒቨርሲቲ የባቢሎን ንጉስ የነበረው ናቡከደነጾር አንድ በድንጋይ ላይ የተቀረጸ ጽሑፍ ሲያገኝ በብሪቲሽ ሙዚየም በአንድ ፕሮጀክት ላይ ይሰራ ነበር ይላል ያ የተገኘው ነገር። እና በዛን ጊዜ የተጻፈ ጽሑፍ ተገኝቷል። በድንጋይ ላይ የተቀረጸ ጽሑፍ መገኘቱን ነው የዛን ጊዜ በጽላቱ ላይ ናቡርዛርከሴም የሚል ስም አለበት። ይሄ የናቡከደነጾር ስም ሳይሆን ይሄ ስም የምንለው የሚልን ስም ያገኛል። በኤርሚያ 39:3 ላይ በግልጽ የተጠቀሰ የባቢሎናውያን ስም ነበር ይላል። ይሄ በኤርሚያ 39:3 ላይ እንደተጠቀሰው የባቢሎናውያን ስም ነበር ይላል። ናቡሳሬኬም ከብዙ ሰዎች ከንጉሶቹና ከባለስልጣኖች አንዱ ነው እና ለዚህ ለከርሰ ምድር ጥናት ሰዎች ምስጋና እያቀረበ ነው እዚህ ላይ የሰንበት ትምህርቱ ላይ። ስለዚህ እነዚህ ነገሮች በወቅቱ በነ ዳንኤል ጊዜ የነበረው ታሪክ እውነት መሆኑን፣ የነብከደነጾር መንግስት እውነት መሆኑን፣ የባቢሎን መንግስት እውነት መሆኑን የሚያሳዩ ነገሮች እንደተገኙ ይናገራል በታሪክ ላይ እና በመጽሐፍ ቅዱስ የተጻፈው የመጽሐፍ ቅዱስ ታሪክ ዝም ብሎ አፈ ታሪክ ሳይሆን በጥናትም የተገኙ ነገሮች እንኳን አለው። በዛ እንኳን መሰረት አድርገን እምነታችንን ባናደርግ እንኳን ያጠኑም ሰዎች ያገኙት ደረጃ ይህንኑ ነው የሚደግፈው ለማለት ነው። ያ እና በዚህ ላይ ያው በርከት ያሉ ነገሮች ተጽፏል። ዋናው ፍሬ ሀሳቡ ግን በወቅቱ ያ መንግስት መኖሩን የሚያሳይ ተጨማሪ የከርሰ ምድር ጥናት መገኘቱን ነው እያብራራ ያለው ዋና ሀሳቡ ላይ ማለት ነው። ከዚያ ደግሞ ወደ ኢየሱስ ታሪክ ስንመጣ ደግሞ እንደዚሁ የኢየሱስም ታሪክ አፈ ታሪክ ነው የሚሉ ሰዎች አሉ። እንግዲህ የማያምን ሰው ሁልጊዜ እንደዛ ነው የሚለው። ይሄ የሚያስደንቅ ነገር አይደለም። እኛ ውስን ነን። በራሳችን በአይናችን ካየነው በላይ ወደ ያለውን የቅድመ አያቶቻችንን እንኳን ቢሆን የምናውቀው ነገር የለም። በተጻፈው ነገር ነው ወደ ትንሽ እንትን እያለ ነው ብዥ እያለ ነው የሚሄደው። እኔ በጣም ገርሞኛል። የአድቬንትስ ታሪክ በጠቅላላ የአድቬንትስ ታሪክ ናሰው ረዥም አይደለም። 1844 እኮ ማለት 200 ምናምን ያለው ነው። በጣም የቅርብ ጊዜ ማለት ነው። ይሄ ከአማተ ዓለም ከዘፍጥረት ጀምሮ ያለ የኢየሱስ ራሱ በዚህ ምድር ያለው ጊዜ የ2000 ዓመት ነው። ቀላል ጊዜ አይደለም። ግን የኢትዮጵያ ታሪክ እንኳን አንዱ ታሪክ ተማራ እንትን ጸሐፊ ሲጽፍ ሌላኛው ያልክ አይደለም ብሎ ሲጽፍ የሚገርም ነገር ነው። አጭሩ እንኳን ለዛ ነው የአድቬንቲስቱን እንኳን ሳይ አድቬንቲስት ወደ ኢትዮጵያ ገብቶ እንዴት አድርጎ ተስፋፋ፣ በየት ገባ የሚለውን ፓስትሮ ነጻፉትን አይደል? እንደገና ደግሞ ግራዝማች አማረ ደግሞ ይሄ ልክ አይደለም ብለው በዚህ የአጭር ጊዜ ውስን ስለሆነን የአጭር ጊዜ ታሪክ ራሱ ይሄ የሚለው ልክ አይደለም፣ ይሄ የሚለው ልክ አይደለም የማለት ላይ የምንሄድ ድካም ያለብንን ማለት ነው፣ የማናቅ ሰዎች። ስለዚህ የኢየሱስ ታሪክ የተጻፈው እንዴት እናውቃለን እርግጠኝነቱን የሚለውን ሀሳብ ሰዎች ሲያወሩ እንደ አዲስ የምናየው ነገር አይደለም ማለት ነው። ግን መጽሐፍ ቅዱስ በትክክል አድራቂው ይናገራል። እንደገና ደግሞ የተገኙም አንዳንድ ከከርሰ ምድር የተገኙ ነገሮች በወቅቱ ኢየሱስ ሲሰራ የነበራቸውን ስራዎች፣ ኢየሱስ በዚህ ምድር እንደነበረ የሚናገሩ ነገሮች እንዳሉ ነው የሚናገረው። አንዱ ስለ ቀያፋ የተናገረ ነው። ቀያፋ የካህናት አለቃና የኢየሱስን ሞት ፈልጎ ሀሳቡን አዘጋጅቶ ሴራውን የጎነጎነ ሰው ነው። ቀያፋ የካህናት አለቃ ነው፣ በወቅቱ የነበረ ማለት ነው። የኢየሱስ ታሪክ ሲነሳ ኢየሱስ በዚህ ምድር ሲሰራ የነበረ ነገር መወለዱ፣ በዚህ ምድር ማገልገሉ ሲወራ አብሮ የሚወራው ደግሞ የቀያፋ ታሪክ ማለት ነው። ምክንያቱም የኢየሱስን ለማስገደል ሴራ ሲሰራ ሲያቀናጅ ሲመራ የነበረ ሰው ማለት ነው። በሮማውያን ቦታ ሆኖ ይጽፍ በነበረው በአይሁድ ታሪክ አዋቂው በጆሴፍ ኔስ አማካኝነት ቀያፋ መኖሩ በታሪክ ተመዝግቧል። እርሱ ከከፍተኛ ካህናት ውስጥ ያለውን ሳይፐርም ይባል የነበረውን ዮሴፍን ከመከልከሉ በተጨማሪ ከፍተኞቹ ካህናት ውስጥ እና የቀደመው ሊቀ ካህን የነበረው የአናናስ ልጅ የሆነውን ዮናታንን እርሱን እንዲተካ ሾመው ይላል። እና ስለሱ የሚናገር ከተገኙ ጥናቶች ላይ የተገኘ ነገር አለ። የእሱ ጽሑፍ ያለበት የቀያፋ በ1990 አንድ የቤተሰብ መቃብር በደቡብ ኢየሩሳሌም 12 የአጥንት ሳጥኖችን ይዞ ተገኝቷል። ይህም እንግዲህ በቁፋሮ የተገኘ ማለት ነው። ሳንቲሞቹና ሸክላዎቹ ከመቃብሩ ቦታ በተገኙት ወደ መጀመሪያው ምዕተ ዓመታት አጋማሽ ያሳያሉ። ያንን ጊዜ ማለት ነው። የመጀመሪያ ምዕተ ዓመት አጋማሽ ማለት ያ ክርስቶስ በዚህ ምድር ከነበረበት ቅርብ ላይ ያለ ጊዜ ማለት ነው። ከክርስቶስ ሞት በኋላ ማለት ነው። በጣም ያጌጠው የአጥንት ሳጥንና በውስጡ ብዙ አጥንቶችን የያዘው ሳጥን ላይ የተጻፈው ጽሑፍ ምን ይላል? ዮሴፍ የቀያፋ ልጅ ይላል። በርካታ ተመራማሪዎች እንዳመኑት ይህ መቃብርና የአጥንት ሳጥን ሊቀ ካህን የነበረውና በኢየሱስ ሞት ምክንያት የሆነውን ለኢየሱስ ምክንያት ሞት የሆነውን ቀያፋን እንደሆነ ይገልጻል ማለት ነው። ስለዚህ ስለ ቀያፋ የሚናገር ነገር ሲገኝ ምኑን ያሳያል ማለት ነው? ያ በቀያፋ ጊዜ የነበረውን ክስተቶች ሁሉ ያሳያል ማለት ነው። የቀያፋ መኖር የቀያፋን መኖር የሚያረጋግጥ ነገር አለ ማለት እዛ ምድር ውስጥ ስለ ቀያፋ ሲጻፍ በነበረ ጊዜ የነበሩ ነገሮች ሁሉ መኖራቸውን ያሳያል ማለት ነው። የክርስቶስ ስራ መኖሩን፣ ክርስቶስን ያስወገረ ሰው ነው፣ ያስገደለ ሰው ነው። ስለዚህ የኢየሱስ ስራ መኖሩን፣ ስለዚህ ከነዛ ውስጥ የአንዱን ሰው ሁሉንም አላገኘም፣ ከመሀል ውስጥ ካለው ነገሮች አንዱን የሚያሳይ ነገር ሲገኝ በአካባቢ ያሉ ነገሮች መኖራቸው እንደነበሩ መጽሐፍ ቅዱስ ላይ ያለው የተጻፈው ታሪክ በዛ ዙሪያ ያሉ ታሪኮች መኖራቸውን የሚያሳይ ማለት ነው። በሌላ አነጋገር በ1961 የተቀረጸ ጽሑፍ የጴንጥናዊ ጲላጦስን በጢብሮስ ግዛት ስር የአይሁድ ገዢ የነበረ ሰው ስም የያዘ ድንጋይ በቂሳሪያ ማርተሚያ ቲያትር ተገኝቷል። እና ይሄ ሁሉ ምን ለማለት ነው እየፈለገ ያለው እዚህ ሰንበት ትምህርት መጽሐፍ ቅዱስ ታሪክን የያዘ የሆኑ ነገር ሆኖ ያለፈውን ብዙ ታሪኮች የያዘ ሲሆን ያ እነዛም ታሪኮች በማያምኑት እንኳን የተገኙ ማረጋገጫዎች ያሉበት ነው እና እውነተኝነት ያላቸው ይሄ ተጨማሪ ለእምነት ተጨማሪ ድጋፍ እንዲሆን የእምነታችን መሰረት በነዛ ጥናት ላይ እንዲመሰረት እንኳን ባይሆንም ግን ተጨማሪ ማስረጃዎች እንኳን አላቸው ማለት ነው። ከውጪ በተጠኑም በከሰምደ ጥናቶች በአርኪኦሎጂስቶች አላቸው ማለት ነው። ከዛ ሁሉ በላይ ግን ለኛ ትልቅ እምነት የሚሆነን ሐሙስ ላይ የተጻፈው ነው። የመጽሐፍ ቅዱስ ታሪክ ምንማረው ሰዎች ኢየሱስን አምነው እግዚአብሔርን ታምነው ያለፉ ሰዎች ህይወት ለኛ ምን ብዙ ስለ ታሪክ ሲደረግ ታሪክ ያለፈ ነገር ነው። ታሪክ ማለት ያለፈ ነገር ማለት ነው። ስለዚህ ላለፈ ክረምት ቤት አይሰራም ይባላል። እንደዛ ከሆነ ታሪክ ማጥናት ለምን ያስፈልጋል? ስላለ ነገር ምናስበው ስለሚመጣው ነው ማሰብ ያለብን። የሚመጣውን ምን እንደሚመጣ በማየት ያንን ምን ማድረግ እንዳለብን ነው ማድረግ ያለብን። ስላለፈ ነገር ማጥናት ምን ያረጋል ይባላል። ለምንድን ነው ካለፈ ነገር ስለሚመጣው የምንማረው ነገር ስላለ ነው። በዛ ላይ ብቻ ነው ጥቅሙ ያለው። ስላለፈ ነገር ማውራቱ የሚመጣ ነገር ፋይዳ ከሌለው እንዲሁ ለማውራት ከሆነ ጥቅም የለውም። ግን ካለፈ ነገር ለወደፊት ህይወታችን ለዛሬ ህይወታችን የሚጠቅሙ ነገሮች ሲኖሩ ነው ፋይዳ ያለው ማለት ነው። ውድቀታችንም ቢሆን ድካማችንም ቢሆን ጀግንነታችንም ቢሆን ትልቅ ስራም ቢሆን ትንሽ ስራም ቢሆን ባለፈው ነገር ተመስርቶ የሚደረግ ነገር የለም። በሚሆነው ነገር ነው እጣችን ያለው ወደፊት ባለው ህይወታችን ላይ ነው። እና ግን ካለፈው ለአሁኑ የምንማረው ነገር ስላለ መጽሐፍ ቅዱስ ታሪኩን ሲጽፍ ያንን እንድናገኝ ነው። ከዛ የምንማረው እና ከዛ ኢብራውያን ሁላችንም ብናጠና ጥሩ ነው። የእምነት ጀግኖች አምነው ያለፉ ሰዎች ለኛ ምሳሌዎቻችን እንደሆኑ ይናገራል። ጊዜ ሲኖራችሁ አንብቡ ምዕራፉን በሙሉ። የኖ ታሪክ ስናይ ምንድነው የሚለው? ኖ ምንም ሰው በማያምንበት ሁኔታ ላይ ዝናብ በሌለበት የውሃ ጥፋት ይመጣል ብሎ ሲናገር ሰው እንዴት አድርጎ ሊያምን ይችላል? ይሄ በተለይ በሪዝን የተሞላ አእምሮ የኛ ዘመን አእምሮ አላቅም ከጥንቱ ይልቅ በሬዝን የተሞላ ነው። የሆነ ሴንስ የሚሰጥ የሚያስረዳ ነገር እንደ ማስረጃ ነገር ከሌለ ለማመን የሚያስቸግረን ሰዎች ነን። እና አንድን ነገር ለማመን የሚያስችል ነገር ማስረጃ ነገር እንፈልጋለን። እና በዛ ላይ ሲታይ ማስረጃ ነገር አልነበረም። ዝናብ ሳይኖር በውሃ ጥፋት ይህ ምድር ትጠፋለች ብሎ መናገር የሚሆን ነገር አልነበረም። ድቅጀት ነበር የሚመስለው፣ ግን ሆነ። ስለዚህ ለኛ ምን ትምህርት ይሰጣናል? ያ ዛሬ ማይሆን የሚመስል ሰው የሚያሾፍበት ነገር የት አለ? የኢየሱስ የመምጣት ተስፋ ተብሎ የሚነገረው ስለተባለ እንደማይቀር የሚጠቁም ነገር አለው። አብርሃም እንደዚሁ የሚሄድበትን ሳያውቅ በእምነት እግዚአብሔርን ታምኖ ካለበት ከተስፋፋበት ከተማ እንደውም ከተማው የተስፋፋ በወቅቱ ዘመናዊ ከተማ ነበር ነው የሚለው። ከዛ ተነስቶ እግዚአብሔር ወደሚልበት ወዳላየበት በአይኑ ወዳላየበት ታምኖ ሄደ። እምነትም የሱ እምነት ጽድቅ ሆኖ እንደተቆጠረለት ይናገራል። ስለዚህ በሚናየው ነገር እንዳልተመሰረተ ዕብራውያን ራሱ ሲናገር እምነት በሚታይ ነገር ላይ የተመሰረተ አይደለም ብሎ ይናገራል። የማይታየውን የሚያይ መንፈሳዊን እንድሰጠን ነው ሁልጊዜ መጸለይ ያለብን። ሰዎች አይን ሲታፈን ኢየሱስን በአይን አይተውም እንኳን ሊያምኑ አልቻሉም። እንዲሁ የስጋ አይን ነገሮችን ማየት አይችልም። የማይታየውን የሚያሳይ የእግዚአብሔር ኃይል በእኛ ውስጥ ሲሆን፣ የመንፈስ ብርሃን ሲኖር ሌሎች የማያዩት ይታያል። በትክክል ታምነን ሌሎችን መናገር እንችላለን ባያምኑም። የሳራም ህይወት የዮሴፍ ህይወት፣ የሙሴ ህይወት፣ የነ ረአብ፣ የነ ሳምሶን እነዚህ ሁሉ በእግዚአብሔር ታምነው ትልቅ ስራ እንደሰሩ እኛ ደግሞ በእግዚአብሔር ስንታመን በአይን እንኳን የማይታይ ነገር እግዚአብሔር ካለው በተስፋው አምነን መሄድ እንዳለብን ነው የሚያሳስበን። የነኖ የነአብርሃም የዚህ የመጽሐፍ ቅዱስ የእግዚአብሔር ሰዎች ህይወት የሚነግረን ሰው በእግዚአብሔር ታምኖ በአይን የማይታይ እንኳን ቢሆን በመታመኑ እግዚአብሔር ያለው ነገር ግን እንደሚሆን እንደሚፈጸም እምነት ይሆነናል ማለት ነው። ስለዚህ ተስፋ የምናረገው የያየነውን ነገር አይደለም። እግዚአብሔር ስላለ እሱ እውነተኛ አምላክ ስለሆነ ከዚህ በፊት ያለው ደግሞ ስለተፈጸመ ዛሬም ደግሞ ታምነን ስንሄድ እሱ እንደሚያደርገውና እንደሚፈጽመው ታምነን እንድንሄድ ሰዎች እንኳን ባያምኑ እኛ ግን እግዚአብሔር ያለውን ተስፋ በማድረግና በመታመን እንድንጠብቀው የሚገፋፋ ማለት ነው። ለዛ ነው የተጻፈው ነገር ሁሉ ለኛ ለትምህርታችን ሆኗል። በእግዚአብሔር መንፈስ ተነስተው የተጻፉ ጽሑፎች ጽሑፍ ለኛ በሱ እንድንጸናና እንድንቆም እምነት እንደሆነን ለኛ ተጽፏል ይላል። ስለዚህ ይሄ ታሪክ ለኛ ትምህርት እንደሆነን ነው። እምነት በቀላሉ በአንድ ነገር ወይንም በአንድ ሰው ላይ ማመን አይደለም። ለሚያምኑት ነገር አጽዋፊ ምላሽ በመስጠት የሚተገበር ነው። ካመን የምናረገው ነው፣ ወደ ተግባር የሚቀየር ነው። የሚሰራው እምነት ነው። እንደ ጽድቅ የሚቆጠረው ይህ ነው ማለት ነው። ምክንያቱም ስራ የሌላት እምነት እሷ የሞተች ነች ይላል ያዕቆብ ሲናገር። ስለዚህ ይሄ መጽሐፍ ቅዱስ ላይ የሚናገረው ወደ ድርጊት የሚያመራ እምነት ማለት ነው። ምክንያቱም ስላመን እናደርጋለን አንድ ነገር ደግሞ ስላመን እናደርገው ማለት ወደ ተግባር የሚያመጣ አንድ ነገር እንድናደርግ ወይም እንድንተው የሚያደርግ አይነት እንጂ እንዲሁ በአእምሮ ወይም ሊሆን ይችላል ብለን ብቻ የምንለው አይደለም ማለት ነው። ስለዚህ ይሄ እምነት ወደ ድርጊት እና አብርሃምን ወደ ድርጊት ያመራቸው ካሉበት ተነስቶ ወደ ሌላ እንዲሄድ ነው ያደረገው። እና ኖህን ያሳለፉትበትን አመት ሁሉ እንድሰብኩ ለሌሎች እንደገና ደግሞ በእምነት መርከብን እንዲሰራ ያላየውን ጥፋት አምኖ እግዚአብሔር ስላለ ከዛ ጥፋት ለመዳን መርከብ መስራት አለብህ ብሎ በተናገረው መሰረት ያን ኢንስትራክሽን የተከተለ እንድሰራ ነው ያደረገው ማለት ነው። እኛም እምነታችን ወደዛ በእኛ ህይወት ተግባራዊ ከስጋ ህይወታችን ከዓለማዊ ህይወታችን ከመላቀቅ ካለብን ነገር ላይ ተላቀን መንገደኞች መሆናችንን አይተን በሰማያዊ ጉዞ ላይ ራሳችን እንድናስተካክል በዛ መንገድ እንድንሄድ የሚያደርግ ማለት ነው። ታሪክን የሚቀይሩ የነዛ እምነቶች ድርጊቶች ናቸው ታሪክን የሚቀይሩ፣ ምክንያቱም ወደ ተግባር ስለሚቀየሩ ማለት ነው። እነዚህ ድርጊቶች እያንዳንዳቸው በእግዚአብሔር ቃል ላይ መታመንን ይጠይቃሉ። ከልምምድና ከምክንያት በላይ በእግዚአብሔር ቃል ላይ በመታመን ኖህ መርከቧን ሲገነባ በእምነት እየሰራ ነበረ። ይሄ ባለፈው አይ ቲንክ ከሶስት ሳምንት በፊት ነው መሰለኝ ስለ ልምምድ ወይንም ስለ ምክንያታዊነት ስናጠና ነበር። ልምምድ ኤክስፔሪንስ ማለት ነው። በአሁኑ ጊዜ እየሆነ ያለ ነገር ወይም በህይወታችን ያየነው ነገር ሆኖ ያየነው ነገር ከዛ የመጣ እውቀት ሳይሆን ወይም በምክንያታዊነት የመጣ እውቀት ሳይሆን በማመን የሚመጣ እውቀት እግዚአብሔር ያለውን ሳይታይ እግዚአብሔር ያለውን በማመን የሚመጣ በዛ እምነት የመጣ የስራ ውጤት ነበረ በኖህ ላይ የታየው የሚለው ኖህ መርከብን የሰራው በዛ አይነት ነው እንጂ በህይወት ልምምዱ ምክንያቱም የሚታይ ነገር የለም። ዝናብ አልነበረም። በህይወት ላይ የተላመደበት ነገር አልነበረም። በፕሩፍ የሚያደርግበት ሌላ ምክንያታዊ ነገር አልነበረም። ማመን ብቻ ነበር የነበረበት እና ነገር ግን ኖህ እግዚአብሔርን ታዘዘ፣ እግዚአብሔር ያለውን ስላመነ ማለት ነው። የሰው ዘርም ተረፈ። በዛ ምክንያት ያመነ ሰው ተረፈ። አብርሃም ኋላ አብርሃም ተባለ። ኡርን ትቶ ወደ ደቡብ ሜሶፖታሚያ ሄደ። በወቅቱ በጣም የተወሳሰበ ከተማ ነበር። ጥሩ ከተማ ላይ ትልቅ ከተማ ላይ ነበር የነበረው። ነገር ግን እግዚአብሔር ወዴት እንደሚወስደው ሳያውቅ ወጣ፣ በእምነት ማለት ነው። በዚህ እዛ ላይ ይህ በዚህ ምክንያት ነው ብሎ የሚያስረዳ ምክንያት አልነበረውም፣ ወይም በህይወቱ የተለማመደበት ነገር አልነበረውም። ስለዛ ቦታ የሚናገርበት ነገር ያደረገው እግዚአብሔር ተናገረ ይሆናል ብሎ አምኖ መከተላቸውን ብቻ ነው የሚያሳየው። ነገር ግን በእግዚአብሔር ቃል ላይ መንቀሳቀስን መረጠ ይላል። ሙሴ በወቅቱ ትልቋ ሀገር ወንም ግዛት በነበራቸው በግብጽ ላይ ገዢ ከመሆን ይልቅ የእግዚአብሔርን ሕዝብ ለመምራት የበጎች እረኛ መሆንን መረጠ። ይህም እምነትን የሚጠይቅ ነው። በትልቅ ቦታ በቤተ መንግስት ትልቅ ስልጣን ተሰጥቶት የንጉስ ልጅ ሆኖ መኖርን በእምነት አልፈለገም ይላል። ያልታየውን ከህዝቡ ጋር አብሮ መቸገርን መረጠ። እግዚአብሔር አሳይቶት ነበርና እነዚህን ሰዎችም ከዛ ከችግራቸው እንደሚያወጣ በልቡ ወደዛ ከነሱ ጋር መቸገሩ እንደሚሻል ነው ለሱ የታየው። እና ከሚቃጠለው ቁጥቋጦ ውስጥ የጠራውን የሀያሉን ድምፅ ታመነ። እዛ በጉረኞች ሆኖ በነበረ ጊዜ በቁጥቋጦ ውስጥ የተሰማውን ድምፅ አመነ። በዛ መሰረት ህዝቡን ሊመራ ተመልሶ ወደ ህዝቡ መጣ ማለት ነው። በዛ ምሪት በዛ ድምፅ መሰረት ረአብ የእግዚአብሔርን ነፃ የማውጣት ዘገባ እንደሰማች ለመታመን ወሰነች። ሁለቱን ሰላዮች ደበቀቻቸው። ምክንያቱም እናንተን እግዚአብሔር የሚያወጣችሁ ድል የሚሰጣችሁ ሰዎች ናችሁና በመጣችሁ ጊዜ እኔንም አስቡኝ ብላ እነሱን ሸሸገቻቸው። እነዚህ ምንድን ናቸው ብላ እንደሚጠፉ ምስኪኖች ነበሩ። ምንም ኃይል የሚያሳዩበት ነገር አልነበራቸውም። በእግዚአብሔር ተመርተው ብቻ ሄዱ እንጂ ሊሰልሉም በሄዱ ጊዜ ምንም የአገሩን መንግስት ኃይል የሚገለብጥ ኃይል የሚያሳይ ነገር ምንም የሚታይባቸው ነገር አልነበረም። ግን በውስጣቸው ያለውን የእግዚአብሔርን ኃይል እሷ በእምነት አየች። ስለዚህ ሸሸገቻቸው ብሎ ይናገራል። ውሳኔዎችን ለቁጥጥር የሚታክቱ ሰዎች ለቁጥር የሚታክቱ ሰዎች ላይ በትውልዳችን እና ከዚያም አልፎ በሚመጣው ትውልድ ላይ ምን ያህል ተጽዕኖ እንዳለው የምናውቀው ጥቂቱን ነው። ምን አይነት ወሳኝ የሆነ ውሳኔ በፊቱ አለ? በእያንዳንዳችንም ላይ እንደዛ አለ። በማመን ባለማመን ሊወሰኑ የሚችሉ ውሳኔዎች ከፊቶቻችን አሉ። ብዙ ምርጫዎቻችንን የምንመርጠው መሰረቱ እምነታችን ማለት ነው። ስለዚህ ከነዚህ ሰዎች የተማርነው ምንድን ነው? መጽሐፍ ቅዱስ ላይ የተጻፈው ነገር ለእኛ ለትምህርት ነው፣ ታሪክ ነው። ይህ ታሪክ ለእኛ ትምህርት እንደሆነ ነው። ታሪክነቱን እንድናውቀው ብቻ ከሆነ ምንም የሚጠቅመው ነገር የለም። ግን ከዛ ለራሳችን ለዛሬ እምነት ደጋፊ የሚሆንበት መንገድ ስላለ ነው። ምንም ያላዩትን እግዚአብሔር ግን ያለውን በማመን እንዴት እንደወጡ ህይወታቸው እንዴት እንደቀየረ ስራቸው እንዴት እንደቀየረ በማመናቸው ምክንያት ከዛ ደግሞ ያመኑትን ውጤት እንዴት እንዳገኙ ስናይ ለዛሬ እምነታችን ድፍረት ይሆናል ማለት ነው። ኢየሱስን መምጣት ስንጠብቅ ባለን ጉዟችን ላይ የሚያደክሙ ብዙ ነገሮች አሉ። አይ ዝም ብላችሁ ነው የሚባል ነገር ብዙ ጊዜ ይመጣል። ያን ስናይ እምነት እንደሆነ ድጋፍ እንደሆነ ነው የተጻፈው። እና እዚህ ሀሳብ ላይ የምትጨምሩ መጽሐፍ ቅዱስ በታሪክነቱ ያለውን ነው ያየ ነው። በራሱ በታሪክነቱ እሱን በታዘዙ ሰዎች ባመኑት ሰዎች ላይ የተደረገ ነገር ለእኛ ምን ያክል ይመስል እንደሆነ እሱ ትልቁን ቦታ የያዘ ነው ሐሙስ ላይ። ከላይ ደግሞ በመጽሐፍ ቅዱስ ያሉ ታሪኮች ሌሎች ሰዎች አፈ ታሪክ ነው ብሎ እንደሚሉት ሳይሆን ተጨማሪ ብዬ ከርሰ ምድር ጥናትም ላይ የተረጋገጡ መኖራቸውን ስናይ ያ ተጨማሪ የእምነት ደጋፊ ነው የሚል ሀሳብ ነው ያለበት። በሱ ላይ እንኳን ባንመሰረት ግን ሰዎች እንዲሁ ሲያጥላሉ መጽሐፍ ቅዱስን የሚጥላላበት ሰው እውነተኛ ታሪክ መሆኑን ሰዎች ባወቁትም ደረጃ አግኝተዋል የሚለው ነው። ከዛ ሁሉ በላይ ግን በእምነት ያለፉ ሰዎች ህይወት ለእኛ ምን ያክል ሊረዳን እንደሚችል ያላዩትን አምኖ የሄዱ ሰዎች እነ አብርሃም የነ ኢዮብ ታሪክ ለእኛ ምን ያክል መጥቀም እንዳለበት የሚናገር ነው። እና እዚህ ሀሳብ ጨምሩ። መጀመሪያ ወደ ጥያቄ ሳንሄድ
በጣም ጥሩ አድርገን ያብራራው። እግዚአብሔር ይባርክ። መጽሐፍ ቅዱስ ከሌሎች ታሪኮች የታሪክ መጽሐፎች አሉ። ልዩ ልዩ የተጻፉ በምድር ይጠቀሙበታል ታሪክን በማምረም። ያ ታሪክ ግን ያው አንድ ወቅት የተጻፈው በአንድ ወቅት ሊቀያየር ኤዲት ሊደረግ የሚችል ሆኖ ነው የምናየው። የመጽሐፍ ቅዱስ ታሪክ ሕይወት ያለው ነው። ማንኛውም መጽሐፍ እንግዲህ ሰው አመነም አላመነም ሞት አለ። በኃጢአት ምክንያት ሞት ተፈጥሮ ሞት አለ በዚህ ምድር። ሰው ይወለዳል፣ ይኖራል፣ ይሞታል፣ ይወለዳል፣ ይኖራል። ይሄ ክስተት ለዘላለም ይቀጥላል ብሎ ሞኞች ይላሉ። ከሞት በኋላ ሕይወት እንዳለና የዘላለምን ሕይወት ተስፋ የሚያሳይ ትልቅ ምስጢር የያዘ ነው። ያንንም እውነታ ደግሞ ማንም ሊለውጥ የማይችል በቃ የሆነ እየሆነ በተግባር ለእኛ ያ ታሪክ ሆኖ የተጻፈው እንደ ታሪክ የምናነበው እንዲህ ተብሎ መቼ ይህ ሲሆን አላየንም እንዳንል ያለፈው እየተፈጸመ እየተፈጸመ በትክክል እየተፈጸመ ለእኛ እምነት እየሆነን እውነትም ከሞት በኋላ ሕይወት ከሞት በኋላ ሕይወት እንግዲህ ከሞት በኋላ ሞትን ለማሸነፍ ብዙ በዚህ ምድር የተማሩ ሰዎች ብዙ ሕክምና በማንኛውም መልኩ ሞትን ማንም ሊያሸንፍ አልቻለም። ሰው ይኖራል፣ ይሞታል፣ ይኖራል፣ ይሞታልን አምኖ ይሄንን ነው እያስተማሩ ያለው እና ግን ደግሞ ይሄ ከሞት በኋላ ሕይወትን ታላቅ ተስፋን የያዘ ምንም በቃ ሳይዛባ እየመራ ያለ ተአምራዊ እና ልዩ መጽሐፍ እንደሆነ ነው። ታሪክ ዝም ብሎ ታሪክ ብቻ ሕይወት ያለ ታሪክ እንደሆነ እችን ለመጨመር ነው።
አሜን፣ ይጨምራለሁ።
አሜን። ሌላ ሀሳብ?
ሄሎ፣ እኔ የምጨምረው አለኝ።
እሺ
እሺ። ሌላው ደግሞ መጽሐፍ ቅዱስ ታሪክ ብቻ ሳይሆን በእግዚአብሔር ኃይል የተጻፈ በመንፈስ ቅዱስ ተሞልቶ የተጻፈ ጽሑፍ ነው። ሌሎች መጽሐፎች እንዲሁ ታሪካዊ ናቸው። በታሪክም ይሆናልም አይሆንም የሚባሉ ናቸው። ብዙ ነገሮች የሚጣሉ ነገሮች አሉት። መጽሐፍ ቅዱስ ግን በመንፈስ ቅዱስ ስለተጻፈ እውነትም ስለሆነ በእግዚአብሔርም ትእዛዝ ስለሚጻፍ ስለተጻፈ የሚጣል ቃል የለም። ቃሉ እስከ መጨረሻው ድረስ የሚፈጸም ነው እየተፈጸመም ነው እና እኔ ከሌላው መጽሐፍ ጋር መጽሐፍ ቅዱስ የሚለየው በመንፈስ ነው የተጻፈ። ይሄ በመንፈስ በመንፈስ ስለተጻፈ ይሄ ሕይወት የሚሰጥ ነው። አማረች እንዳለችው ሕይወት የሚሰጥ እና ለየት የሚያደርገው ምኑ መሰለ? በመንፈስ መጻፉ በእግዚአብሔር ኃይል ነው የተጻፈው። ይሄ በእግዚአብሔር ኃይል በትእዛዝ ነው የተጻፈው። ሌላው ዝም ብሎ በእውቀት የተመራ ወይንም ይሆናል አይሆንም ተብሎ የሚጻፍ መጽሐፍ ነው። መጽሐፍ ቅዱስ ግን ሕይወት ያለው እራሱ ሕይወት ያለው ጉዳይ ነው። እሺ፣ አመሰግናለሁ።
ሌላ ተጨማሪ ጥያቄም ካለ?
ሄሎ።
እሺ፣ በእምነት
ከሰጣው ለሰግዴል ደርሳለ
ነው። በእምነት ቀጥ
ወንድም ዳንኤል ነው። ኦ ኪዳኔ። እሺ
ዳኔ ነው። ከታ
ቀጥ በእምነት
ሚጀመር። እሺ፣ ይሰማል አይደል?
ይሰማል።
እሺ። እግዚአብሔር ይመስገን ስለሰጠን ሰንበትና እንዲሁም ደግሞ ስለ ቃሉ እንድንነጋገር ጌታ ስለረዳን ጌታን አመሰግናለሁ። አንተንም እግዚአብሔር ይባርክ እና ሁላችንንም ጌታ ይባርከን። ለመጨመር የፈለግኩት ሀሳብ አሁን እንዳጠና ነው ያው እንግዲህ አርኪኦሎጂስቶች እየቆፈሩ ያገኙት መረጃዎች መጽሐፍ ቅዱስ እንግዲህ ያው አርኪኦሎጂስቶች የታሪክ ጥናት ነው እና ስለዚህ በዛ ታሪክ ጥናት መሰረት ያው እንግዲህ መጽሐፍ ቅዱስ እውነት ነው ለማለት ነው። እና ግን ትንሽ ለመናገር የፈለግኩት ነገር እንኳንስ በአርኪኦሎጂ ቀርቶ ራሱ እግዚአብሔር በሚሰጠው ልሳን እንኳን እግዚአብሔር ቃል የሚለውን አንደኛ ቆሮንቶስ ምዕራፍ 14 ቁጥር 22 ላይ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 22 አንደኛ ቆሮንቶስ ምዕራፍ 14 ቁጥር 22 እንደዚህ ይላል። ስለዚህ በልሳን መናገር ለማያምኑ የሚሆን ምልክት እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም ይላል ጳውሎስ ሲናገር። እዛ ቦታ እንግዲህ ልሳን ስተት ነው አይደለም እያለ ያለው ጳውሎስ። ልሳንን የሚሰጥ እግዚአብሔር እንደሆነ ከላይ ስታነቡት፣ ያ ልሳን ደግሞ ያንን ግለሰብ ለማነጽ እንደሆነ ስለ ልሳን መጥፎነት አይደለም የሚናገረው። ለምን ልሳን ራሱ የሚገኘው ከእግዚአብሔር ነው። ነገር ግን ያ ከእግዚአብሔር የሚገኝ ስጦታ እንኳን እሱ እንኳን ለማያምኑ ምልክት ነው፣ ለሚያምኑ ግን ትንቢት ነው አለ። ለምን? ትንቢትን የሚጠብቀው ሰው ስላመነ ነው። ኢየሱስ ይመጣል የሚለውን ትንቢት ሰው ሊጠብቅ የሚችለው በኢየሱስ ሲያምን ነው። እና ስለዚህ ምልክቶች ከምልክቶች ያለፈ ነው የእግዚአብሔር ሰው መሆን የሚችለው። የእግዚአብሔር ሰው ለመሆን ከምልክቶች እንደዚህ ከማረጋገጫዎች ስናልፍ ነው እግዚአብሔርን ማግኘት የምንችለው። ምክንያቱም ዕብራውያን ምዕራፍ 11 ላይ ሲናገር ምንድን ነው የሚለው? እምነት የማያዩትን ያላዩትን የሚያስረግጥ ነው ይላል። ምዕራፍ 11 ሲጀምር ስለ እምነት ሲጀምር የእምነት ጀግኖችን ሳይዘረዝር በፊት ግን እምነት ምን እንደሆነ ሲናገር ሲጀምረው የማይታየውን የሚያስረግጥ ነው ይላል። እና ስለዚህ እምነት ከሌለ እንኳን አርኪኦሎጂ ጥናት ቀርቶ እግዚአብሔር የሚሰጠው ልሳን እንኳን ለማያምኑ ነው አለ መጽሐፍ ቅዱስ። እና ለካ ይሄ ነገር እውነት ነው እንዴ? ለካ እንደዚህ ነው እንዴ? ብለው ለማለት ነው እንጂ ከዛ አያልፉም። ብዙ ጊዜ ምልክትን ብቻ የሚከታተሉ ሰዎች። ለዛ ነው ኢየሱስ ግሪክ ምልክትን ይፈልጋል እንደዚህ እያለ የሚናገረው፣ ተአምርን ይፈልጋል ይላልና ስለዚህ ጥሩ ነው። በአርኪኦሎጂ አርኪኦሎጂስቶችም ያጥኑ፣ ግን ወደ እምነት አያደርስም፣ ወደ መዳን አያደርስም። ወደ መዳን የሚደረሰው በእምነት ብቻ ነው እንጂ መጽሐፍ ቅዱስ ላይ የተጻፈው ሳይበቃ ቀርቶ አይደለም አርኪኦሎጂ የሚያስፈልገው። አርኪኦሎጂስቶች ባይኖሩ መጽሐፍ ቅዱስ ብቻውን ይናገራል። ቅድም አንድ ነገር ስትል ሰምቼ ነበረ። ዲዛይነር እንዳለ እናምናለን፣ ምክንያቱም የተፈጠሩ ነገር ሁሉ በዲዛይን ሆኖ ነው የተፈጠሩት እና እንደ ኮከቦች ራሳቸው እንዴት ተደረደሩ በጣም ያስደንቃል እኮ። በሰማይ ላይ ኮከቦቹ ስርዓታቸውን ጠብቀው መደርደራቸው፣ ፀሐይ ስርዓቷን ጠብቃ ጠዋት መውጣቷ፣ ጨረቃ ስርዓቷን ጠብቃ ማታ መገኘቷ፣ ፀሐይ መግባቷ፣ ያ ሁሉ እኮ በስርዓት ነው የሚንቀሳቀሱት። ወቅቶችን ተመልከቱ። በክረምት እስቲ ማን ነው አሁን አንተ ክረምት ነህ ና ብሎ የሚጠራዋል እንዴ? ወቅቱን ጠብቆ እኮ ነው ክረምቱ የሚመጣው። በጋው ወቅቱን ጠብቆ ይመጣል። እና ስለዚህ ማን ነው ያንን ወቅታቸው እንኳን እንዳይዛባ የሚያፈራርቀው? እንግዲህ ስለዚህ ያንን ሲያዩ ሰዎች መካድ አቅቷቸው አይ የሆነ ዲዛይነር አለ ማለት ነው፣ ይህንን ዲዛይን ዳርጎ የሰራ አንድ አለ ብለው ሊያምኑ ይችላሉ። አልክ ቅድምና ግን መጽሐፍ ቅዱስን ግን አናምንም ይላሉ። ግን መጽሐፍ ቅዱስ እኮ ነው የሚተርከው ስለዛ ዲዛይነር። መጽሐፍ ቅዱስ ካልተረከ ሰው በምንድን ነው የሚያውቀው? አዎ በእርግጥ መጽሐፍ ቅዱስ ሳይጻፍ በእነ አብርሃም ጊዜ ብንሆን ኖሮ ጥሩ እነ አብርሃም መጽሐፍ ቅዱስ ሳይጻፍ እግዚአብሔር ራሱ እያናገራቸው የሚላቸውን እያደረጉ ድነዋል። እኛ ግን ዛሬ ግን መጽሐፍ ቅዱስ በተጻፈበት ዘመን ነው ያለ ነው። ባለፈውም ስናጠና የተጻፈው ሁሉ ለጥቅማችን፣ ለምክር፣ ለማጥናት ይላል ጢሞቴዎስ ላይ ሲናገርና የእግዚአብሔርን ሰው ለማጥናት ነው ተጻፈው ይላል መጽሐፍ ቅዱስ የእግዚአብሔር የሚሆኑትን ሰዎች ለማጥናት ከተጻፈ መጽሐፍ ቅዱስን አልቀበልም ግን ዲዛይነር እንዳለ ፈጣሪ እንዳለ ብቻ አምናለሁ ብሎ ማለት ራሱ ወደ እግዚአብሔር ህልውና ውስጥ አስገባም እና ሌላ ደግሞ ሊጨምር የፈለኩት ደግሞ ስለ ቀያፋ ነው እና ቀያፋ ስለ ቀያፋ መኖሩ አርኪኦሎጂስቶች አጥንተው ማግኘታችን ምንም የሚያረገው ነገር የለውም ስለ ቀያፋ ተጽፏል በመጽሐፍ ቅዱስ ግን የሚያሳዝነው ነገር ላነበው ስለ ቀያፋ በማቴዎስ ላይ ተጻፈው ማቴዎስ ምዕራፍ 26 ማቴዎስ ምዕራፍ 26 ከቁጥር 57 ጀምሮ እንደዚህ ይላል በዚህ ጊዜ ኢየሱስን የያዙት ሰዎች የኦሪት የሕግ መምህራንና የሕዝብ ሽማግሌዎች ተሰብስበው ወደ ነበሩበት ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት ይላል ነገር ግን ጴጥሮስ ከርቀት ሆኖ እስከ ሊቀ ካህናቱ ቅጥር ግቢ ይከተለው ነበር ወደ ውስጥ ገብቶም የሁኔታውን መጨረሻ ለማየት ከጠባቂዎች ጋር ተቀመጠ በዚህ ጊዜ የካህናት አለቆችና የአይሁድ ሸንጎ በሙሉ ኢየሱስን ለማስገደል የሐሰት ማስረጃ ይፈልጉ ነበር ብዙ የሐሰት ምስክሮች ይቀርቡም በቂ ማስረጃ አላገኙም በኋላ ግን ሁለት ሰዎች ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በሶስት ቀን ውስጥ መልሼ ልሰራው እችላለሁ ብሏል በማለት ተናገሩ ይሄ እንግዲህ እንደ ክስ ሆኖ ቀረበበት እሱ እየተናገረ ኢየሱስ እየተናገረ ያለውን ነገር እንኳንስ መጽሐፍ ቅዱስን መመርመር ብቻ አይደለም ራሱ ሲነግራቸው ማይገባቸውም ነበር ለምን ቀደም እንዳልኩት እምነት ያስፈልጋል አንደኛ እግዚአብሔርን ቃል ለማው ሁለተኛ ከእምነት ቀጥሎ ራስን ዝቅ ማድረግ ያስፈልጋል አሁን እነዚህ ነቀያፋ ቆ ራሳቸውን ዝቅ አድርገው ቢሆን ኖሮ የእግዚአብሔር መንፈስ ይመራቸው ነበር ኢየሱስ እሱ እንደሆነ ሊያውቁ ይችሉ ነበር የነቀያፋ ችግር የነበረው ራሳቸውን ከፍ ስላደረጉ ፖፑላሪቲ ይነጥቀናል ነው ሌላ አይደለም ችግራቸው የነበረው እሱን ሰዎች ተከተሉ ኢየሱስን ተከተሉ ስለዚህ የነሱ ማንነት በዛ ቦታ አጣ እና ስለዚህ ሰዎች ወደ እግዚአብሔር ማንነት ለመድረስ አርኪኦሎጂ ሳይሆን ያስፈልጋቸው እምነትና እንደገናም ደግሞ ዝቅ ማለት ራስን በማዋረድ ነው የእግዚአብሔር ነገር የሚገኘው ዝቅ ቢሉ ኖሮ ራሳቸውን ቢያዋርዱ ኢየሱስን ሪጀክት ማድረግ አይችሉም ነበር ይቀበሉት ነበር ሲቀጥል እንደዚህ ይላል በዚህ ጊዜ ሊቀ ካህናቱ ተነስቶ እንግዲህ የቀያፋ ነው እንግዲህ አስቡ ሊቀ ካህናት ነው ቀያፋ በአመት ሊቀ ካህኑ ማለት በአመት አንድ ጊዜ ወደ ቅድስተ ቅዱሳኑ የሚገባው ቀያፋ ነው አስተውሉት ወደም በዚህ ጊዜ ሊቀ ካህናቱ ተነስቶ በመቆም እነዚህ ሰዎች ለሚመሰክሩብህ ሁሉ ምንም መልስ አትሰጥምን አለው ኢየሱስም ግን ዝም አለ ሊቀ ካህናቱን በሕያው እግዚአብሔር ስም አስተውሉ ደግሞ እግዚአብሔርን ስም ያነሳል እንደገና በሕያው እግዚአብሔር ስም አምልሃለሁ አንተ ክርስቶስ የእግዚአብሔር ልጅ እንደሆንክ ንገረን አለው እንደገና እግዚአብሔርን ጠርቶ ንገረን የሕያው እግዚአብሔር ልጅ ነህ ወይ አለው ልክ ለማመን የፈለገ ይመስላል እኮ በጣም የሚያስደንቀው ከዛ ኢየሱስም አንተው ራስህ ብለሃል አለው የሕያው እግዚአብሔር ልጅ ሆነህ ንገረን ሲል አንተ እኮ የሕያው እግዚአብሔር ልጅ ስትል ልክ ነው አልከው እኮ አለው ኢየሱስም ደግሞ ኢየሱስም አንተው ራስህ ብለሃል ነገር ግን ለሁላችሁም ልንገራችሁ አለ ኢየሱስ ለሁላችሁም ልንገራችሁ ወደፊት የሰው ልጅ በኃይሉ ቀኝ ተቀምጦ በሰማይ ደመና ሲመጣ ታዩታላችሁ አለው በዚህ ጊዜ ሊቀ ካህናቱ ልብሱን ቀደደ ለማመን የፈለገ አይመስልም ቅድም ሲጠይቅ እውነቱን ሲያረጋግጥ ግን ልብሱን አስቀደደው ተቆጣ በእግዚአብሔር ላይ የስድብ ቃል ተናግሯል ከዚህ ሌላ ምን ምስክርነት ያስፈልገናል በእግዚአብሔር ላይ የስድብ ቃል መናገሩን እናንተው ራሳችሁ ሰምታችኋል ምን ይመስላችኋል አላቸው እነርሱም ሞት ይገባዋል ብለው መለሱ። በዚህ ጊዜ ፊቱ ላይ እየተፉ በጥጫ መቱት። ሌሎቹም በጥፊ እየመቱት ክርስቶስ ሆይ ማን ነው መታ? እስቲ ትንቢት ተናገር አሉት። በጣም ያሳዝነው እና ስለዚህ ቆፍሮ ሊቀ ካህናቱ ቀያፋ ነው ብሎ ማለቱ ምንም ለኔ ምንም ትርጉም አይሰጠውም አይሰጠኝም። ለምን ቀያፋ ምንድነው የተጠቀመው? ቀያፋ ኢየሱስን የቤተ መቅደስ መሪ ሊቀ ካህን የነበረ ሰው ከኢየሱስ አፍ የሚወጣውን ንግግር መቀበል አቅቶት ራሱን ወደ ሞት አንደድሮ የወሰደ ሰው ነው። ስለዚህ ማወቁ አይደለም። ለማወቁማ ከቀያፋ በላይ ማወቅ እድል የለውም እኮ። ሌላው ያላመነ ህዝብ እኮ የአርኪኦሎጂስቶች እኮ ከቀያፋ በላይ እድል የላቸውም ለማወቅ። ቀያፋ እኮ ትንቢቱን ሲያነብ የኖረ ሰው፣ የቤተ መቅደስ መሪ የሆነ ሰው፣ ሊቀ ካህን የሆነ ሰው፣ የህዝቡን ኃጢአት በእግዚአብሔር ፊት ሲያስተሰር የነበረ ሰው ራሱን ግን ዝቅ ማድረግ አቃተው። ስለዚህ ለኛ የሚያስፈልገን ጥሩ ነው ቀያፋ መኖሩን አርኪኦሎጂስቶች ማረጋገጣቸው። እንግዲህ ምን ያህል ጥቅም እንደሚሰጥ ባላውቅም ግን ጥሩ ነው ማረጋገጣቸው። ግን ከዛ ግን አልፈን ግን ስንሄድ ግን ቀያፋ ስላልጠቀመው እኛም ቀያፋ ያንን ሁሉ እድል አግኝቶ አልጠቀመውም። እኛም ይሄንን ሁሉ እድል አግኝተን ሳንጠቀም እንዳንቀር ራሳችንን ዝቅ እናድርግና ከኢየሱስ እንማር። አንድ የመጨረሻ ሀሳብ ስለ ሰናክሬም አጭር ነገር ለመናገር፣ በሰናክሬም ጊዜ ያው በኢሳያስ 37 33 እስከ 35 ተነግሯል። አስቀድሞ ያው ሰናክሬም እንግዲህ መጥቶ በሕዝቅያስ ላይ ዛቻ እንደሚያደርግ ኢየሩሳሌምን እችላለሁ አጠፋለሁ ብሎ እንደሚል ተነግሮ ነበረ። ነገር ግን እዛ ጋር አንድ ነገር ምንድነው፣ ሰንበት ትምህርቱ በሰኞ ክፍል ላይ አንድ ነገር ይናገራል። ለአንድ ቀን ተከባ ነበር ይላል ኢየሩሳሌም። ለምንድነው? እግዚአብሔር እንግዲህ በፍጹም በኢሳያስ ላይ እንደሚናገረው አይመጡባትም፣ አይደርሱባትም፣ እሷ አትጠፋም እያለ ይናገራል። ግን እንደዛ ብሎ እያለ ግን ሰናክሬም ግን ለአንድ ቀን ከቧት ነበር ይላል ሰንበት ትምህርቱ። እና ምንድነው መጥቶ ሰናክሬም አስፈራርቶ ጮሆ ከዛ ያንን ሁሉ ድንጋጤ ባያዩና እግዚአብሔር ያንን ድንጋጤ ሳያዩ ዝም ብሎ አሳልፎ ሲሆን ኖሮ ያንን ነገር እግዚአብሔር እንደከለላቸው አያውቁም ነበር። እና ግን እግዚአብሔር እንደከለላቸው ያውቁ ዘንድ የሰናክሬም ጩኸቱ በጣም ነበር ሕዝቅያስ የፈራው እና በዛ ውስጥ እንዲያልፍ አደረገው ሕዝቅያስን። እግዚአብሔር እኮ ሊያስመልጠው ትንቢት ተናግሯል፣ ግን በዛ ግን በሰናክሬም ግን ዛቻ ውስጥ ግን አሳልፎታል ሕዝቅያስን። እና እኛም ደግሞ ከዛ የምናገኘው ትምህርት እግዚአብሔር እንደረዳን እግዚአብሔር እንዳሳለፈን እናውቅ ዘንድ አንዳንዴ እግዚአብሔር ዝም ይላል በብዙ ነገሮች ውስጥ ስናልፍ። እና በዛ ውስጥ ግን ስናልፍም ጌታ ይዞን ነው ልባችንን ጠብቆ ነው የምናልፈው። ግን በዛ ውስጥ በማለፋችን ግን እግዚአብሔር ሲያሳልፈን በማየት ለካ ጌታ ነው ያሳለፈኝ ብለን የነገውንም ፈተና እንደገና ደግሞ በትላንትና እምነት እንድንሻገር ያ ነገር በእኛ ህይወት ላይ ይሆናል። እግዚአብሔር ይባርካችሁ።
እሺ፣ ሌላ ጥያቄ መሳብም ያው ሰዓታችንም ቅርብ እያለ ነው። አጠር አጠር እያረጋችሁ የመጣላችሁ ሀሳብ ግን እንዳይቀር። ኪዳነ ወንድም ክዳን መስመር ላይ አለ። እሱ እስከሚገባ ድረስ ሌላ መናገር አለብኝ ነገር አይለፍ የምትሉትን ጠር እያደረጋችሁ ተናገሩ። ይሰማል?
ክዳኔ ይጠፋ
ወይ ምናልባት ወይ ታያቅ ወይ የሚውት አድርጎ እንዳይሆን ሆነዋል። እንደ ይታያል ጋዜጣ ኢማኑኤል ሚውት ሆኖ እንዳይሆን
ሆኖ ያሳያል።
ወጥቷል። ኦኬ፣ አይ ጥሩ። በቃ እንደዛ ከሆነ ሌላ እዚህ ላይ መጨመር አለብኝ የምትሉት ካላችሁ ጊዜውን ውሰዱ።
በሮብ ቀን ላይ ባለው ላይ ታሪካዊ ክርስቶስ ይላል። ክርስቶስ ታሪካዊ ኢየሱስ ይላል። ምንድነው እያለ ያለ እዚህ ይላል። እንግዲህ ሰዎች ኢየሱስ ክርስቶስ የለም አፈ ታሪክ ነው ወይም ደግሞ እግዚአብሔር አይደለም እናም እግዚአብሔር ሰው ሊሆን አይችልም እና ዝም ብሎ እንደምትለውም ነው ሰው አይደለም የለም ግን ታሪክ የተመሰረተው በእርሱ ነው። አንድ ቆላሲያስ ምዕራፍ አንድን አብረን እናንብ ከ16 ጀምሮ ያለውን 16-17 አብረን እናንብ። ቆላሲያስ ምዕራፍ አንድ ቁጥር 16-17 ቆላሲያስ ምዕራፍ አንድ ቁጥር 16-17
ምክንያቱም በሰማይና በምድር ለአሉ የሚታዩ እና የማይታዩ የሰማይ ኃይሎች እና ገዥዎች አለቆች እና ባለስልጣኖች ሁሉ የተፈጠሩ በእርሱ ነው። እግዚአብሔርም ሁሉን የሚያውቅ የፈጠረ እሱ ከሁሉ ነገር በፊት ነበረ። ሁሉን ነገር
አንተ አንብባ ውስጥ
የሆነችው የቤተ ክርስቲያን
እሺ፣ ምክንያቱም በሰማይና በምድር ያሉ የሚታዩና የማይታዩ የሰማይ ኃይሎችና ገዢዎች አለቃዎችና ባለስልጣኖች ሁሉ የተፈጠሩት በእርሱ ነው። እግዚአብሔር ሁሉንም ነገር የፈጠረ በእርሱና ለእርሱ ነው። እርሱ ከሁሉም ነገር በፊት ነበር። ሁሉም ነገር ተያይዞ የቆመ በእርሱ ነው። ሁሉም ነገር ተያይዞ የቆመ በእርሱ ነው። እርሱ አካሉ የሆነች የቤተ ክርስቲያን ራስ ነው። በሁሉም ነገር የመጀመሪያ እንደሆነ ከሞት በመነሳት ከመነሳቱም ፈተኛና ፊተኛውና መጀመሪያ
ነው። እኔ እሱ ሌላ ደግሞ አንድ ምሳሌ ምዕራፍ 8 ላይ ደግሞ ሄደን አንድ እናንብበው። ምዕራፍ 8 ቁጥር 26-27 ላይ ምዕራፍ 8 25 26 27 ምሳሌ ምዕራፍ 8 25 26 27
እሺ
ምሳሌ 8 ምዕራፍ 8 ቁጥር 25 እስከ 27 እስቲ አንብቦ
ያ ምሳሌ ምዕራፍ 8 ቁጥር
ምሳሌ ምዕራፍ 8 ቁጥር 25 እስከ 27
ኦኬ ተራሮች ገና ሳይመሰረቱ ኮረብቶችም በፊት እኔ ተወለድኩ ምድሪቱን የሜዳውን ገና ሳይፈጠር ምድሪቱንና ሜዳውን ገና ሳይፈጠር የመጀመሪያውንም የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርኩ በቃላት ፊት ክበብን በደነገ ጊዜ ደመናትን በላይ ባዘጋጀ ጊዜ የቀላይን ምንጮች ባጸና ጊዜ ለባህርም ዳርቻን በወሰነ ጊዜ ውሃ ከትዕዛዙ እንዳያልፍ የምድርን መሰረት በመሰረተ ጊዜ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ።
ያ አንዳንድ ጊዜ እዚህ ጋር የታሪክ ኢየሱስ የሚል አለ። ኢየሱስ የለም ብሎ ሰዎች ጥሩ ነው እኛ ሰንበት ትምህርትን እንድናጠና ወይም ደግሞ ትንሽ ሀሳብ ለሀሳብ እንድንላወጥ ሊረዳን ነው የሚችል ታሪካዊ ኢየሱስ በሚለው ነጥብ ላይ እግዚአብሔር ማን እንደሆነ ወይም ክርስቶስ ማን እንደሆነ ለማረጋገጥ ቅድም በትምህርቱ ላይ መሰረቱን አስጨብጠህናል። በእርግጠኝነት መሰረቱን ስላስጨበጥከን ብዙም የሚያከራክር ነጥብ የለም። መጽሐፍ ቅዱስ የተጻፈው መኖሩን ለማረጋገጥ ነው። ደግሞም ማረጋገጫ አያስፈልግም ለእግዚአብሔርም ሆነ ለመጽሐፍ ቅዱስ። ለማረጋገጥ የሚፈልጉ ሰዎች ብዙ ጊዜ ለማመንም አይደለም፣ ካመኑም ደግሞ ስልጣናቸውን ወይም ማንነታቸውን እስካልነካ ድረስ ብቻ ነው። ዘራቸውን እስካልነካ ድረስ ብቻ ነው። መብታቸውን እስካልነካ ድረስ ብቻ ነው። የፈለጉትን ያህል አዋቂዎች ይሁኑ አስተማሪዎች ይሁኑ መብታቸው እስካልተነካ ጊዜ ድረስ ብቻ ነው። ይህንን እግዚአብሔር በመጽሐፍ ቅዱስ ውስጥ አስቀድሞ ተናግሯል። ብዙዎች አስተማሪዎች መሆን አስፈላጊ አይደለም። በእግዚአብሔር ቤት ያለው ነገር ምንድነው? በጣም አስደናቂ የሆነ ነገር እግዚአብሔር በቦታው ይገኛል ሁሉ ጊዜ። የእግዚአብሔር ኃላፊነት በቦታው መገኘት በጊዜ መገኘት ብቻ ነው። ተራሮችን የሚቆፍሩ ቤቶችን የሚቆፍሩ ሸለቆን ቆፍሩ እግዚአብሔርን ለማግኘትም ለሌሎችም ፕሩቭ ለማድረግ ታሪክን ለማረጋጋት ወይም ደግሞ እንትን ለሚፈልጉ ሁሉ እግዚአብሔር ለነዛ የህፃናት ጨዋታ ነው። ልጄ ብዙ ጊዜ ጌም ይጫወታል። ጌም እንዳይጫወት በከለከልኩ ጊዜ ሁሉ ይበሳጫል። በማዕከል ገብቼ ደግሞ ይጮህበታለሁ እንደ አንድ ነገር። ያኔ ደግሞ ይሰማኛል። ሌላ ጊዜ ደግሞ በጣም ስለሚወድ ወዳጆች አሉት። ከወዳጆቹ ጊዜ ለማሳለፍ በጣም ይፈልጋል። አንዳንዶች ሰዎች እንደዛ ናቸው፣ ሳይንቲስቶች እንደዛ ናቸው፣ አርኪኦሎጂስቶች እንደዛ ናቸው፣ ሳብ አዋቂያን አስተማሪ እንዲህ ህፃናት ናቸው። ቢጠፉም ቢኖሩም ጩኸት ነው፣ የልጆች ጨዋታ ነው። ኦ ዳንኤል በእምነት ነው። እኔ እግዚአብሔርን አላምነውም ነበረ። እኔ ከልምምዴ ነው የምነግራችሁ። የለም እግዚአብሔር ከቶ እኔም አልወድም አላውቀውም አልፈልግም ብዬ ክጀዋለሁ። 300 መጽሐፍቶችን አቃጥየዋለሁ አምላክ የለም ብዬ። ባቢ አይ እኔ ህፃናት ናቸው ብዬ በምናገርበት ጊዜ ህፃናት ብቻ አይደለንም። እንደውም አንዳንድ የኔ ልጅ ባይድሜ አሁን 13-14 ሆኗል። ብዙ ነገር ያውቃል። በአምስተኛ አመቱ፣ በአራተኛ አመቱ፣ በሶስተኛ አመቱ ልጄ ከኔ በላይ እንደሚያውቅ ይናገር ነበረ። ብዙ ነገር ይሸውደኝም ነበረ። በሁለት ዓመቱ ላይ እኔን በምን አይነት እንዳሸነፈኝ በቃሉም ሆነ በብዙ ነገር አሸንፎኛል። ምንም እንትን መደበቅ በማልችለው መንገድ 3-4 ጊዜ አሸንፎኛል ልጄ በሁለት ዓመቱ። እኔ ሽማግሌ ነበርኩ 46-48 ዓመታት እንደዚህ ባለ 50 ዓመት ነው መሰለኝ። በዛን ጊዜ እንኳን ስንት ጊዜ አሸንፎኛል ልጄ። ህፃን ነው ግን እያወቀ እንደመጣ መጣን በበለጠ እያስተዋለ መጣ እንጂ አዋቂያነን የሚሉ ወይም ደግሞ ሳይንቲስቶችም አርኪኦሎጂስቶችም ጂኦሎጂስቶችም በአጠቃላይ ያልነበሩ ሰዎች ናቸው። ገና ህፃናት በእግዚአብሔር ፊት በእድሜያቸው በጣም ህፃናት ናቸው። ሁለት ዓመትም ያልሆናቸው አሉ በእግዚአብሔር ሚዛን። ስለዚህ እኛ የምናምነው አምላክን የምናምነው የምናገረው እንዴት ነው የምንገኘው በእግዚአብሔር ፊት? አንድ ጥቅስ አነብላችኋለሁ ከእናንተ ጋር። እግዚአብሔር ተራራዎች ሳይኖሩም የመጀመሪያዊቱ አፈር እስጋሽ በየና የመጨረሻውን ቃል አንተን አነበብከው በምሳሌ ላይ 26:27 ደግመህ አንብብ እስኪ ምንድን ነው የምለው?
ምድሪቱንና ሜዳውን ገና ሳይፈጠር የመጀመሪያውንም የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርኩ።
አፈር ሳትፈጠር አፈር ራሷ ሳትፈጠር እዛ እነዚህ ቆፋሪዎች ከማ ይሄ ቆፋሪዎች የሚቆፍሩት አፈር ራሱ በምድር ላይ ሳይገኝ እሱ ነበር ወይ?
ነው
የሚያረጋጋን የሆነው ይቺ አፋር ናት የምንለው። እኛ መኖር አይደለም መንቀሳቀስ አይደለም መሄድ አይደለም። ልጄ እኔ ከመወለደ በፊት እንደተወለደ አድርጎ እኔን ብዙ ጊዜ ያሸንፈኝ ነበረ። ወገኖች ግን እኔ አባቱ ነኝ። ሊቀይረኝ፣ ሊገለባብጥ፣ ቢያቃጥለኝ፣ ቢገለኝ፣ ቢያጠፋኝ እኔ ዳንኤል አባቱ ነው ለልጄ። እግዚአብሔርን እኔ በቢት በሙላት ኪጀው መጽሐፍቶችን አቃጥዬ ታሪኩን ስሙ ያለበትን ሁሉ አጥፍቼ ነው እኔ ዛሬ ክርስቲያን ሆንኩኝ። ከምህረቱ ብዛት የተነሳ በመታዘዝ እንደው በመጅል በመሆን ደግሞ ወደዚህ ወደ እሱ በመቅረብ የእሱን ስታንዳርድ የእሱን መኖር የእሱን መገኘት አንድ ነገር ልንገራችሁ። እርሱ ሁለ ጊዜ በጊዜ ይገኛል። እርሱ በየጊዜ በሁሉም ቦታ አለ። እርሱ ሁሉን ያውቃል። ስለዚህ እኛን አድቬንቲስቶችን ከሰማይ ስፍራ ካለንበት ይህን ምስጢር ህፃናት በምድር ላይ እንደሞሉ ለነዚህ ህፃናት ምንም ለማያውቁ እንቆቅላ ነው ቦቃቅላ ለምትሏቸው ሳይንቲስቶች እንደገና ደግሞ ከሃዲዎች፣ ፖለቲከኞች፣ አስተማሪዎች፣ መምህራን፣ ቴዎሎጂያንን የሚሉ ወይም አምላክን ስነ መለኮት እናውቃለን ለሚሉ ሁሉ ልናስተምር በእግዚአብሔር ፊት በጊዜ ለመገኘት ሞክር። እኛ ብዙ ጊዜ እናንቀላፋለን፣ እንተኛለን፣ ለእግዚአብሔር እንኳን ጊዜ የለንም። በጣም ትንሽ የሆነውን ጊዜ በመጻፍ ስለዚህ ነው ብዙ ጊዜ ጭንቅ በህይወታችን ውስጥ ያለ በመጸለይ እግዚአብሔር አይኖቻችንን እንዳይከፍቱ እንኳን አጭልሞን ይዞን ያለው በሰማይ ስፍራ የምንገኝ ብቻ ነው ይህንን ምስጢር ለሌሎች በመኖር በመታየት በመገለጥ በጊዜ በመገኘት በሰዓቱ እግዚአብሔር ሁሉ ለጊዜ በሰዓቱ የሚገኝ አምላክ ነው። እግዚአብሔር ሁሉን የፈጠረ ሁሉን ቻይ አምላክ በምንም አይናወጥም። የሚያደርገውን ነገር አይናችን ያያል። እምነታችን ብቻ አለም የተረጋገጠ በሰማይ ስፍራ የምንገኝ የእግዚአብሔር ልጆች ነን። እግዚአብሔር እዛ ካስቀመጠበት ቦታ ነው እርሱን ዛሬ እያገለገልን ያለ ነው። ስለዚህ ለሕፃናት መልእክት የናስተላልፍ ዘንድ እግዚአብሔር የሾመን ቅዱስ የእግዚአብሔር ማህደር ነን። ይህ ደግሞ ለተቀበሉ ነው። ይህንን አንድ ጥቅስ ብቻ ላንብላችሁ። ገላትያ ምዕራፍ 4:4
ሰዓታችን ግን እየሄደ ነው ጋይዛኔ ሰዓቱ አልፏል።
ልጨርሰው አንድ ጊዜ ቁጥር ገላትያ ምዕራፍ 4:4 ይቅርታ ከሆነም ሌላ ሀሳብ ካለ ቢዘጋ ጥሩ ነው። ቁጥር 4ን ላንብበው ብዬ ነበረ። ችግር የለም ቢዘጋ ሌላ ጊዜ
አንብበው ከዛ በኋላ እንዘጋለን። እናንብበው
ማለት ሌሎችን ጊዜ መውሰድ አልፈልግም። ኦልሬዲ ወስጃለሁ መሰለኝ።
ያል
እንመለሳለን። እንደውም ቃሉ ያው ነው። ምንም ልዩነት የሚያመጣ ነገር የለም። እግዚአብሔር በልጁ በኩል አድርጎ እንዴት ምድርን እንዳገኛት ወገኖች በሰዓቱና በጊዜ በሆኑ ይህንን ቃል ብቻ ላንበውና እንግዲህ የዘመኑ ፍጻሜ ግን በደረሰ ጊዜ እግዚአብሔር ልጁን ላከ። ከሴት የተወለደ ከኦሪት በታች የሆነውን የፈለገ ይሁን የፈለገ ዘመናት ይሁኑ እግዚአብሔር ስራውን ያለማቋረጥ ይቀጥላል። እኛ በዛ መስማር ውስጥ ገብተን የእግዚአብሔርን ስራ እንስራ።
ወንድም ክዳኔ ለመናገር ቀደም ፈልገህ ነበረ መናገር ካለብህ ባጭሩ። ሰዓታችን ግን ያው ከሰዓቱ አልፏል። ሳንዘጋ በፊት
ችግር የለም ሌላ ጊዜ ነው ነው ስልኩ አውጥቶኝ ነበር መግባት እንኳን ካልኩሎይ ነበር። ቴንክ ዩ
ያ ልክ ነህ። አይ ማለት ያ
ተናገር ፕሊዝ።
ያ ባፌ መጣው እንዳይቀር እንዳመልጠን ብዬ ነው።
በሚቀጥለው ሳምንትም እመጣል ችግር የለም አርስቱ።
ተናገር ስንባባል የባሰ ጊዜ ወሰድን ብለህ ተናገር።
እኔ እግዚአብሔር ይባርካችሁ። አንድ ደቂቃ ውስጥ ማለት የሚፈልገው ባለፈው ሳምንት ተናግሬያለሁ። ገነት በእምነት ተናገሻል። እነኚህ የሚቆፍሩት ነገር የሚያገኙት ነገር ሌሎች ገና ሕፃናት ካሉ ያሳምናቸው እንጂ ለእኛ ማሳመኛ ሊሆን አይገባም። እንደውም ማጠንከሪያ ራሱ ሊሆን አይገባም። ምክንያቱም መጽሐፍ ቅዱስ ባይኖር ራሱ በእግዚአብሔር መታመን አለብን የሚል ሐሳብ ዛሬ ሳምን ተናግረናል። ምሳሌ ሁሉ አንስተን አብርሃም መጽሐፍ ቅዱስ ሳይኖር ነው በእግዚአብሔር የታመነው። እና ይሄ ተቆጥሮ ወጣ የሚባል ነገር እኛ 200 ዓመት አይሆነንም አድቬንቲስቶች ዓለምን ወደ ህግ ለመመለስ የተነሳን ቡድኖች 200 ዓመት አይሆነንም። እነኚህ ቆፍሮ የሚያወጡት ስለ እኔዋ ኤለን ዋይት ቆፍሮ የሚያወጡት ነገር አለ። እቺ ቤተክርስቲያን በትንቢት የተመሰረተች መሆኗን የሚያሳይ ነገር ቆፍሮ የሚያወጡት አለ። ለእኛ ተቆፍሮ የሚወጣ ነገር የለም ለአድቬንቲስቶች ተቆፍሮ በምድር የሚገኝ የለም። ምክንያቱም ልዩ የሆነን መልእክት ያለን ሰዎች ነን። ይሄ የሆነ ነገር ለማድረግ ክሪሚናል ሰዎች አንድ ሰው ይዘው በልጥ የሲአይኤ ሰው ከሆነ ዴ ባይ ታይም የሚሉትን ነገር እሺ ይያሉ የሚሉትን ነገር እሺ ይያሉ ሌላ የሚያድናቸው ፎርስ እስከሚመጣ ድረስ ዴ ባይ ታይም ልክ እንደዚህ we are spending our time trying to buy I don't know why we are buying ይሄን በመማር እንዳልኩኝ ዛሬ ሳምንትም እንደተናገርኩ እኛ በዚህ ነገር ማተኩር የለብንም በሚቆፈረው ነገር ለማለት ነው አመሰግናለሁ
እሺ ለእግዚአብሔር እናመሰግናለን ስለነበረን ጊዜ መጽሐፍ ቅዱስ ከምንም ማራጋጫ በላይ ነው እና ሰንበት ትምህርቱ ራሱ ዋናው ሐሳቡ የሚለው ስለ መጽሐፍ ቅዱስ አተርጓጎምና ስለ መጽሐፍ ቅዱስ ነው ያጥናናለ ነው ራሱ ሰንበት ትምህርቱ በሙሉ የሚለው ስለ መጽሐፍ ቅዱስ ነውና በሱ የምናገኘው መታመን ከሌላ ይበልጣል በተጨማሪ ነው ያለው ወንድም ኪዳኔ መጽሐፍ ቅዱስ እንኳን ባይጻፍ እግዚአብሔር ከተፈጥሮ የሚነግረን ለልናችን የሚነግረን በመንፈሱ የሚነግረን የበለጠ ነው ብሎ ተናግሯል ምክንያቱም ያለ መንፈስ ቅዱስ መጽሐፍ ቅዱስ ብንከልጥም ደግሞ አናስተውልም እና ግን ማስረጃችን የበለጠ መጽሐፍ ቅዱስ ነው እና ግን ያው ከዚህ በተጨማሪ ሌሎችስ ምን ይላሉ የሚለውን ነው እዚህ ላይ የተፈራው እና እግዚአብሔር እናመሰግናለን ስለሁሉም ሰንበት መግቢያችንም አልቋል ሁላችንም ወጥተን ነው ምንገባ እንትን እንደ ይሄ ሁለተኛው ሪከርድ ላይ እንዳያያዝ ሁለቱ አንድ ላይ እንዳያያዝ ያሱ ነው አውቀናል በዛ በረፍት ጊዜያችን አንድ አምስተቃ ያክል ረፍት ይኖራናል በዛ መሃል የአሳስናስቶታም ጊዜ ይኖራናል ከዛ ተመልሰን እንገባለን ከአምስተቃ በኋላ እንደገና ተመልሰን እንግባ በጸሎት እንነጋለን አዎ በእምነት መጸለይ ትችያለሽ
እሺ
በዛውም ለስጦታውም ጭምር
እሺ በሰማይና በምድር ብቻህን የነገስክ ትልቅ እግዚአብሔር አንተ ትልቅ ነህና በትልቅነትህ ስላገኘህን በአሁን ሰዓትም ስላስተማርከን ጌታ ሆይ በሚቀጥለውም ስለምትባርከን ጌታ ሆይ የሚሰበሰበውንም ስጦታ በኢየሱስ ክርስቶስ ስም ስለባረክ ስለሁሉም ነገርህ ጌታ ሆይ እኛንም ደግሞ ያንተ አርከስ በተቀበልከን በጌታ በኢየሱስ ስም ክብር ምስጋና ላንተ ይሁን በጌታ በኢየሱስ ክርስቶስ ያስም አሜን
አሜን ወደ እንግዲህ ከምሰይቀ በኋላ እንገናኝ መልካም ብሬክ ታይም